ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆበሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
ባለፉት ሳምንታት በጭቅጭቅ በርስ በርስ መዘላለፍና በትርምስ ሲካሄድ የነበረውና አንዴ ሲጀመርና አንዴ ሲቋረጥ የነበረው የወያኔ ድርጅት ማዕከላዊ ኮሚቴ ሰኞ ህዳር 18 ቀን ባወጣው መግለጫ በሶስት የማዕከላዊ ኮሚቴ አባላቱ ላይ የወሰደውን እርምጃ ይፋ አድርጓል። አባይ ወልዱ ከወያኔው ድርጅት ሊቀመንበርነትና ከስራ አስፈጻሚ ኮሚቴ አባልነት ተነስቶ በተራ ማዕከላዊ ኮሚቴ አባልነት እንዲቀጥል የተደረገ መሆኑ ሲገለጽ፣ የወያኔ ስራ አስፈጻሚ ኮሚቴ አባል በመሆንና በወያኔው የመዝርፊያ ድርጅት በምክትል ኃላፊነት ሲያገለግል የነበረው በየነ ምክሩ እንዲሁ ከስራ አስፈጻሚነት ወርዶ በማዕከላዊ ኮሚቴ አባልነት እንዲቀጥል የተደረገ መሆኑን በመግለጫው ተገልጿል። ከጥቂት ሳምንታት በፊት ስብሰባው ረጣ መውጣቷ የተነገረላት አዜብ መስፍን ከስራ አስፈጻሚ አባልነትም ሆነ ከማዕከላዊ ኮሚቴ አባልነት ተባራ እስከሚቀጥለው የድርጅቱ ጉባኤ ድረስ ታግዳ እንድትቆይ የተወሰነ መሆኑ ተገልጿል። ከዚህ በተረፈ በመግለጫው ይፋ አይሁን እንጂ አዲስ ዓለም ባሌማ እና ዓለም ገብረ ሚካኤል የተባሉት ግለሰቦች ግሰጣና የማስጠንቀቂያ የተሰጣቸው መሆኑን ታውቋል። ዘጠኝ አባላት የነበሩት ወያኔው ስራ አስፈጻሚ ኮሚቴ በአሁኑ ወቅት አባይ ወልዱ በየነ ምክሩና አዜብ በመታገዳቸው ቀደም ብሎ ቴድሮስ አድሃኖም ከቦታው በመነሳቱ አራት አባላት የሚጎዱት መሆኑ ግልጽ ሲሆን፣ እነዚህ ቦታዎች ለመሙላት ሽኩቻዎች እየተደረጉ መሆናቸው እየተሰማ ነው። የወያኔውን ድርጅት በሊቀመንበርነት ለመሙላት ደብረ ጽዮን ጌታቸው አሰፋና ዓለም ገብረ ሚካኤል እንደታጩ ሲነገር፣ ማን ሊሆን እንደሚችል ግን በትክክል መገመት አስቸጋሪ ሆኗል። በአሁኑ ወቅት በወያኔ ድርጅት ውስጥ ያለው ክፍፍል ስር የሰደደ በመሆኑ በቀላሉ ሊጠገን እንደማይችል የሚናገሩ በርካቶች ናቸው። በድርጅቱ ውስጥ በርከት ያሉ እርስ በርሳቸው ተቃራኒ የሆኑ ቡድኖች ቢኖሩም በአንድ በኩል በስባት ነጋ ቡድን፣ በሌላ በኩል በአባይ ወልዱና ሳሞራ ቡድን እንዲሁም በሶስተኛ ደረጃ በነ ደብረ ጽዮንና ጌታቸው አሰፋ ቡድን መካከል የሚካሄደው ሽኩቻ ሊቀጥል እንደሚችል ይገመታል። ይሁን እንጂ አብዛኞቹ የወያኔ አባላት የስርዓቱ ቁንጮ ሆነው መቀጠል ጽኑ ፍላጎትና እምነት ያላቸው በመሆኑ ከህዝባዊ ትግሉ ግፊት በስተቀር በውስጥ በሚካሄዱ ሽኩቻዎች የወያኔው ድርጅት ሊሻሻልም ሆነ ሊዳከም የማይችል መሆኑን የሚገልጹ በርካቶች ናቸው። ከአንድ ወር በፊት በቦረና ዞን ድሬ ወረዳ ሶዳ በሚባለው ቀበሌ የወያኔው አጋዚ ጦር በህዝብ ላይ ያደረሰውን ከፍተኛ ጭፍጨፋና ኢሰብአዊ እርምጃ አስመልክቶ ከህዝቡና ከአካባቢው አስተዳደር አቤቱታ ያቀረበ መሆኑ ታውቋል። ይህ ከህዝቡና ከአካባቢው አስተዳደር ለፌዴራልና ለክልል ተቋሞች የተላከው የአቤቱታ ደብዳቤ ጥቅምት 2 ቀን 2010 ዓ.ም በአካባቢው የደረሰው በደል በሰፊው ይዘረዝራል። ደብዳቤው በተጠቀሰው ቀን ማንነታቸው ያልታወቀ የጭነት መኪናዎች ዋናውን መንገድ በመተው ወደ ቀበሌው መጠጋታቸውን የተመለከቱ የአካባቢ ነዋሪዎች የኮንትሮባንድ ዕቃ የጫኑ ሊሆኑ ይችላሉና መፈተሽ አለባቸው የሚል ጥያቄ ማቅረባቸውን፣ መኪናውንም አጅበው የመጡት የአጋዚ ጦር አባላትም እሺ አብረን እንፈትሽ በማለት ሰው እንዲሰበሰቡ ካደረገ በኋላ በህዝቡ ላይ ባረመኔነት የሩምታ ተኩስ በመተኮስ ሶስት ሰዎችን መገደላቸውን፣ 19 የሚሆኑትን በከባድ ሁኔታ ማቁሰላቸው ይጠቀሳል። ጉዳት ከደረሰባቸው ወገኖች መካከል ከሰባ ዓመት በላይ የሆኑ እንዲሁም ሴቶችና እድሜያቸው ከአስር ዓመት በታች የሆኑ ህጻናት እንዳሉበትም ተገልጿል። ከዚህ በተረፈ የተለያዩ ከባድ መሳሪያዎችን አውጥተው በማስፈራራትና ህዝቡን በማዋከብ በማንገላታት ከፍተኛ የሰብአዊ ተግባሮችን የፈጸሙ መሆናቸውን ይዘረዝራል። እነዚህ ከፍተኛ ወንጀል የፈጸሙ የአጋዚ ጦር አባላት ተይዘው ለፍርድ እንዲቀርቡ ይጠየቃል። የወያኔ አገዛዝ የገዛ ወታደሮቹን ለፍርድ የሚያቀርብበት ሁኔታ የጨለመ መሆኑን የሚገልጹ ወገኖች ህዝብ በትግሉ አገዛዙን አስወግዶ ድል ሲቀዳጅ ግን ከፍርድ የሚያመልጡበት ሁኔታ የጠበበ ነው ይላሉ። በቦረና በባሌና በጉጂ ዞኖች በሶማሌና በኦሮሞ ብሔረሰቦች መካከል ያለው ግጭት ያልበረደ መሆኑና እንዲሁም በአንዳንድ ቦታዎች በአዲስ መልክ እየተከሰቱ መሆናቸውን የዜና ምንጮች ገልጸዋል። ባለፈው አርብ በቦረና አሬሮ ወረዳ ውስጥ በተፈጠረ ግጭት 13 ሰዎች መሞታቸውና 23 መቁሰላቸው የተዘገበ ሲሆን በሞያሌ ከተማ ውጥረቱ የቀጠለ መሆኑን ተነግሯል። የከተማዋ ነዋሪዎች መውጣት መግባት ያልቻሉበት ሁኔታ የተፈጠረ ሲሆን ተማሪዎችም ወደ ትምህርት ቤት ለመሄድ የከበዳቸው መሆኑን ይናገራሉ። ጉዳት እየደረሰባቸው ለሕክምና ወደ ሆስፒታል የሚወሰዱ ዜጎችን ቁጥር ከጊዜ ወደ ጊዜ እየጨመረ ሄዷል ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የኬንያ ፕሬዝዳንት ማክሰኞ ህዳር 19 ቃለ መሐላ ፈጽመዋል። በሥነ ሥርዓቱ የተለያዩ የአፍሪካ ሀገር መሪዎች የተገኙ መሆናቸው ታውቋል። አገሪቱ በይፋ በመጎብኘት ላይ ያሉት የእስራኤሉ መሪም በአገር ውስጥ መኖራቸው ተነግሯል። ፕሬዝዳንት ኬንያታ በሥነ ሥርዓቱ ወቅት ለተሰበሰበው ሕዝብ መራጩን ሕዝብንና ያስመራጩን አካል አመስግነው በኬንያ ጠቅላይ ፍርድ ቤት ገለልተኛ ነው ካሉ በኋላ የመጀመሪያው ምርጫ መሰረዙ ትክክል አለመሆኑን በመግለጽ ተቃውሞ ቢኖራቸውም የፍርድ ቤቱን ውሳኔ ያከበሩ መሆናቸውን ገልጸዋል። በሌላ በኩል የተቃዋሚ መሪ ሚስተር ራያላ ኦዲንጋ በሌላ ቦታ ሰማዕታትን ለማክበር ለተሰበሰቡ ደጋፊዎቻቸው ንግግር በማድረግ ላይ ያሉ የጸጥታ ኃይሎች በመተኮሳቸው ስብሰባው የተበተነ መሆኑ ታውቋል። ሚስተር ራይላም በነበሩበት ንግግር ሲያደርጉ በነበረው መኪና ማካይነት ያመለጡ መሆናቸው ታውቋል። የጸጥታ ኃይሎች በአካባቢው ተኩስ ሶሶች የተገደሉ መሆናቸው ራይላ ኦዲንጋ ገልጸዋል። ሚስተር ራይላ ባደረጉት ንግግር ምርጫው ህገወጥ ነው ካሉ በኋላ በሚቀጥለው ወር ታህሳስ 3 ቀን የኬንያን ህዝብ ስብሰባ የሚጠሩ መሆናቸውንና በዛ ላይ ህዝቡ እስከሚቀጥለው ምርጫ ድረስ ኬንያን የሚያስተዳድር መሪ እንዲመርጥ የሚያደርጉ መሆናቸውን ተነግረዋል። ቀኑ የኬንያ የነጻነት ቀን ነው። አዲሱ የዚምባብዌው ፕሬዝዳንት በቅርቡ በሰጡት መግለጫ ህገወጥ በሆነ መንገድ ከፍተኛ የውጭ ምንዛሪ ወደ ውጭ ያሸሹ ሰዎች በሶስት ወራት ጊዜ ውስጥ ገንዘቡን ወደ አገሪቱ እንዲመልሱ መመሪያ የተሰጠ መሆኑና ካልመለሱ እስራት እንደሚጠብቃቸው ገልጸዋል። ይህ ፖሊሲ የአዲሱ ፕሬዝዳንት የመጀመሪያው እርምጃ ነው የተባለ ሲሆን ሌሎች እቅዶች ተግባራዊ እንደሚሆኑ ተጠቁሟል። በግለሰቦች ወደ ውጪ የወጣው ገንዘብ ምን ያህል እንደሆነ ያልተጠቆመ ቢሆንም ከሶስት ዓመታት በፊት የአገሪቱ ብሔራዊ ባንክ ገዢ 1.8 ቢሊዮን ዶላር ወደ ውጪ እንደወጣ መናገራቸው ይታወሳል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት።
ክፍል 10
ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች አሰላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ ከሆነ አዲስ አበባ ለአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ ባንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ አጠገብ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ ባየር ላይ መንጎድ ጀመረ። የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። ቲቪ አዲስ አበባን መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያው ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል፣ ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላኪያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየተጋገም ተጠንቀቁ፣ ተጠንቀቁ፣ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፍ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አልፈው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተው ወድቀው ይሆን? ትላንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች በአሸንጌ ሐይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግን። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜኑ ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የሰለጠነውን የክብር ዘባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሐይቅ የሚወስደውን መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው ዓይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛት አልቻልኩም። በብዙ ትግልና ራስ ማባበል ሸለብ አደረገኝ። ወዲያው በህልሜ ወደ ትውልድ አገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳው። የነጋሪቱም ድምፅ ተነሱ፣ ድንኳኖቻችሁን ንቀሉ ነበር። አዎ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ ምታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኔ ስወጣ ድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ። አንደኛው ከብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከኩለ ለሊት በፊት መነሳት አደረበት። ታች ወንዝ ወርዶ ይህንዋ እንድትጠብ ያመጣልኝ አያም በሳው ነገር። ሁለተኛው ደግሞ መንገዚያም ለራሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥርት ብሎ ላይየሰው ያለውበት ተራራ ጭድት ባለው ቀያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭ ጉም ሁሉንም ሸለቆች ስለሸፈናቸው አምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ታህሳስ 14 ቀን መሆኑ የታወቀኝ የፈረንጆች ገና ዋዜማ። የፈረንጆች ገና ዋዜማ አዎ፣ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን የእግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ይታወሳል። አዎ፣ ዛሬ በዓለም ባሉ ቤተክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ። ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ፣ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ፣ ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየርና ኮሎኔል ኮኖቫሎቭን ጨምሮ ተቀምጠናል። በዋሻ ውስጥ በአንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ቅጠል የሌለው ጭራሮ ላይ የተነደፈ ጥጥ በታትኖባት በመጠኑም ቢሆን የገናን ዛፍ የምታስታውስ ጭራሮ ተቀምጣለች። ጓደኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልግ ውሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳትለው እስኪያመጡን ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቅጠል ተቀሎ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አረሳም። እኔ ልክ እንደ ሕፃን ልጅ እየወረቅ ስጦታዬን በመጣደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። ሊጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። አጨስኩ ሰነባብቼ ነበርና እየተጣደፍኩ የመጀመሪያዋን ሲጋራ ለኮስኩ። እዚህ ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቷን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደል ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበር ነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ዱ ዱ ዱ የሚሉ የተኩስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ጣሊያኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም መሰለኝ በደጃዝማች አበራ ዋሻ ደጃፍ ላይ ሁለት አነስ አነስ ያሉ መትረየሶች የተጠመዱት። የትግራይ ሽፍቶች ብዙ ጊዜ በድፍረት እስከ ጦር ሰፈራችን እምብርት ድረስ ሰልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው። እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለው። በገናለት እንኳን በሰሜኑ የጦር ግንባር ሰላም የለም። ወዳበራዋሻ አንታሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹካለው። አፍን በነጠላ በለበሰው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውን፣ በአምባራዶም ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ፣ ቀጥሎም ፈቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ከሰዓት በኋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ በአስቸኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራ እልፍ ብሎ ዝቅ ወዳለው ቦታ ወረድ። ደጃዝማች ወንደሰን እንደ ተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች እቺን ነገር አምጥተው ሰጡኝ አለ። ኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣስ በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሎቭ። ወዲያው ቦምቡን በአይኑ እየቃኘ በመቀጠል የት አደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማች ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖርት ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረዳ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ቡጢ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንደሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ካስገባ በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ሳቃለና ሊፈነዳ ይችላል ያበራን ቃል ደገመና በመቀጠል ለምን አሁን ይፈነዳል? ሲወረውሩ ያልፈነዳ አለና መግጠሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልከኝ ልንገርህና የኔ ሰዎች ያገኙት ከሳምንት በፊት ነበር። ካመጡት ቀን ጀምሮ ሁሌም ይዤው ነው የምዞረው። ደግሞ ሁለት ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታታሁት አለ በታላቅ ኩራት። ደጃዝማች አበራ ወደ ሰፈር ስንመለስ አንድ ምንጊዜም የማርሳውን የታላቅ ወንድሙን ግዴለሽነት አሳሰበኝ። ወንደሰን የማይገነዘበው ነገር ቢኖር እዚህ ዋሻ ውስጥ ይህ ቦምብ ቢፈነዳ በሰሜኑ ጦር ግንባር አሉ የተባሉትን ራሶች፣ ደጃዝማቾች፣ ፊታራሪዎች ያጠፋ መቻሉን ነው። ብቻ ምን አለፋ ሰራዊታችንን ያለ መሪ ሊያስቀረው እንደሚችል አይገነዘብም አለኝ። ሁነቱን ነበር ይቦም በዚያዋሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ ባንድ ጉድጓድ ይቀብረው ነበር። ጦራችንም ያለ መሪ የውቅያ ብቃቱና ወኔው ይወድቅ እንደነበር ጥርጥር የለውም። በኋላ እንደሰማሁት በደቡቡ የጦር ግንባር አንድ አሜሪካዊ ዶክተር የራስ ነሲቡ ጦር ዶክተር እንዲህ ካንድ ካልፈነዳ ቦምብ ጋር ሲጫወት ፈንድቶበት ሞቷል። ምዕራፍ 22 የአውሮፕላን ቀብር። በሙጪ ተራራ ላይ እስከመሸግን ድረስ ጣሊያኖች ሰላም ይሰጡን ይመስላል። የጣላት ሰላይ አውሮፕላኖች በየቀኑ የተራራውን ጫፍ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የራስ ካሳን ጦር ሊያገኙት አልቻሉም። ይሁን እንጂ ደጃዝማች ወንዶሰንን እና የደጃዝማች ጨቡዴን ጦር በደቡብ ምስራቅ አምባራዶም የመሸገውን በየቀኑ ይደበድቡት ነበር። ጦርነቱ እንደተጀመረ ኢጣሊያን አብራሪዎች ይበሩ የነበሩት ከፍ ባለና አስተማማኝ በሆነ ርቀት ነበር። ቀስ እያሉ የኢትዮጵያን ሰራዊት የያዘው አሮጌና ፋላቀር አውሮፕላን መቃወሚያ ምንም ጉዳት እንደማያደርስባቸው ሲያዩ ዝቅ እያሉ መብረር ጀመሩ። መጨረሻዎቹ የታሳስ ወርቀኖች የጣሊያን አብራሪዎች ዝቅ ብለው በመብረር ትናንሽ ቦምቦች እየጣሉ በጫካ ውስጥ የሚሽለኮለከውን የገበሬ ሰራዊት አውሮፕላኑ ላይ በተጠመደ መትረየስ ይለቅሙት ጀመር። የጣሊያን አውሮፕላኖች 100 ሜትር በማይሞላ ከፍታ ላይ ዝቅ ብለው በሸለቆ ውስጥ ሳይቀር ይበሩ ነበር። ብዙ ጊዜ እንዲህ ዝቅ ብለው እየበረሩ ታች ቆላ ውስጥ ሲደበድቡ ይቆዩና ከፊታቸው ካለው ተራራ ጋር ከመጋጨታቸው በፊት አውሮፕላኑን ሽቅብ ያስነሱታል። አንድ ቀን ታዲያ 6 አውሮፕላኖች በዚሁ መልክ ዝቅ ብለው በመብረር ታች ቆላ ውስጥ ያለውን ሰራዊታችንን ሲደበድቡ ቆይተው 5ቱ የአውሮፕላኖቻቸው አፍንጫ ቀና አድርገው ሲበሩ 6ኛው አፍንጫውን አንስቶ ለመብረር ሲሞክር በቂቱ ዘጭ ብሎ ቀረ። ሁለተኛ ጊዜ ለመነሳት ሲሞክር የቀኝ ክንፉን ሰበረ። በዚህ ጊዜ የኛ ሰራዊት ጠመንጃውን እየተኮሰ ቆልቆል ሲንደረደር መንግዝየም የማረሳውና እስክሞት ሊገባኝ የማይችል ነገር ተፈጠረ። 5 አውሮፕላኖች ከመንገዳቸው ተመልሰው ወደቀውን ጓደኛቸውን ቆልቆል ሲያዩ ቆይተው አንደኛው በጣም ዝቅ ብሎ በመብረር በወደቀው አውሮፕላን ላይ ከ100 ኪሎ ግራም ቦምብ በላይ አለበት። ሌሎቹም 4ቱ አውሮፕላኖችም ልክ እንደ ጓደኛቸው ዝቅ ብለው በየተራ በመብረር በዚህ በወደቀ ጓደኛቸው ላይ የቦምብ ሸክማቸውን አራገፉበት። ማምሻው ላይ የአውሮፕላን ወደ ወደቀበት ቦታ ወረድኩ። ከዚያ ባለ 3 ሞተር አውሮፕላን ላይ የቀረ ነገር ቢኖር ጥቂት ቁርጥራጭ ብረቶችና እንደ ጎርፍ የወረደ ደም ብቻ ነበር። በኋላ ብዙ ተመሳሳይ ታሪኮችን ሰምቻለሁ። ታህሳስ 16 ቀን የጦር ሜዳ ከበሮዎች ይቆሰሙ ጀመር። ወደፊት መጓዛችን ነው። የተወሰኑ ግድየለሾችና ደፋሮች ገና ማምሻው ላይ ጉዞ ጀምረዋል። በጉዟቸው ላይ ነጭ ሸማቸውን ለብሰው ሲርመሰመሱ የጣሊያን አውሮፕላኖች ስላዩአቸው እነዚህ የተረገሙ ቆርቆሮዎች እየተመላለሱ የቦምቡን ዝናብ አወረዱባቸው። ከዚህ ቅጽበት ጀምሮ አውሮፕላኖቹ እየተመላለሱ በሙጃና በደብረ አይሊ መካከል ያለውን መሬት በተደጋጋሚ በትናንሽ ተስፈንጣሪ ቦምቦች ደበደቡት። ዋናው የራሶች ጦር ሁሌም ከመሸ በኋላ ነበር የሚጓዘው። ለጉዞ ይረዳው ዘንድ ከጧት ጀምሮ ወታደሮች ብዙ ችቦችን ከትክታዎችን እየቀጠቀጡ ያስሩ ነበር። ይህን ለረጅም ሰዓት የሚበራ ችቦ ለኩሶ ሌሊት የሚጓዘውን የኢትዮጵያን ሰራዊት ላየው ፍጹም የአይን ማራኪ ነበልባል የሚተፋ ዘንዶ ይመስል ነበር። እኛም የጦር ሰፈራችንን ለቀን የመጨረሻውን የራሶች ጦር ተከትለን መጓዝ ጀምረናል። ምንም እንኳ ጀምበር መጥለቅ ብትጀምርም ከኋላችን የቦምብ ፍንዳታዎች ድምፅ ሰማን። አምስት የጣሊያን አውሮፕላኖች ባናታችን ላይ በረው ሲያልፉ አብራሪዎቹ እንዴት እንዳላዩን ባላውቅም ለቀን የወጣነውን ሰፈር ነበር የሚደበድቡት። ወደስታት ጉዞ በኋላም ጨረቃም ከተራራው ጀርባ ገብታ ስለተደበቀች በጨለማ መጓዝ ጀምረናል። ወይ ደግሞ የተከተልነውን የደጃዝማች አበራን ጦር ልንደርስበት አልቻልንም። እኛንም ያጀቡን ወታደሮች ችቦ አልነበራቸውም። አሁን ከተራራው ወርደን ወደ ሰፊው ሸለቆ እየገባን ነው። ከፊታችን በርከት ያሉ ወታደሮች ትንሽ አረፍ ብለውና በጉዞ ለመቀጠል ሰብሰብ ብለው እሳት እያነደዱ ተቀምጠዋል። ዋናው ጦር ከፊታቸው መጨረሻ እንደሌለው ዘንዶ እሳት እየተፋ ሲዘገዘግ ከሩቅ ይታያል። ከፊት ለፊታችን ፈረሰኛ ጦር እየሄደ ነው። ከፈረሰኞች መሃል የወጣቱን የደጃዝማች አበራን ድምፅ ለይቼ አወቅኩት። አዎ እሱ ነው። እኔም ሆኔን ከሩቅ ሲለይ አይ ፈረንጆች እያለ ፈረሱን አዙሮ መጥቶ ተቀበለንና ከፈረሰኛው ጦሩ ጋር ተቀላቅለን መጓዝ ጀመርን። ከፈረሰኛው የደጃዝማች አበራ ጦር ጋር ለሁለት ሰዓት ከተጓዝን በኋላ በዛሬው የጦር ሰፈራችን ደረስን። ልክ እኛ በጦር ሰፈር ስንደርስ ወታደሮች ጉዟቸውን አቁመው መተኛት ጀምረዋል። በደረቅ መሬት ላይ ሜዳው መሃል ላይ የደጃዝማች አበራ ድንኳን ቆሟል። የእኛ ድንኳን ገና ኋላ ነው። ምንም አይደለም። ሁላችንም በፈረሶቻችን ላይ ሁለት ሁለት ብርድ ልብሶች ጭነናል። እና ያም በደረቁ መሬት ላይ ተኛን። ገና ሸለብ እንዳደረገን እነዚያ መከረኛ ከበሮች ይጎሰሙ ጀመር። ቶሎ ተነስተን መጓዝ አለብን። አሁን መንገዱ እየጠበበና አስቸጋሪ እየሆነ መጥቷል። ሽቅብ ወጥቶ እንደገና ቁልቁል መውረድ። ሰሞኑን የምንሄድበት መሬት ተመሳሳይ ነው። ጃዝማች አበራ አሁን ፈረሱን በበቅሎ ለውጦ ጦሩን እየመራ ወደፊት ገሰገሰ። እንዲህ በፍጥነት የሚገሰግሰው የደጃዝማች አበራ ፈረሰኛ ጦር ብዙም ሳይቆይ ከእይታችን ተሰወረ። የደጃዝማች አበራን ጦር ፍጥነት መያዝ አቅቶን እንዲህ በብዙ ሺህ አህዮችና የጭነት ከብቶች፣ እግረኛ ወታደሮች፣ ፈረሰኞች ብቻ በሺዎች በሚቆጠሩ ተዋጊዎች መሃል ብቻችንን ቀረን። ሁሉም ይቸኩላል። በጊዜ ለመድረስና ጥሩ ምሽግ ለመያዝና ነክቶ እነዚያ የብረት አሞራዎች መጥተው ሳይደበድቡን ለመደበቅ። እንዲህ ስንጓዝ ገና ወደ ጦር ሜዳ ሰሞኑን ከደረሱ ወታደሮች መሃል ገባን። እንደገመትኩት አላወቁንም። አንዱ ወደ ኋላ ተመልሶ ልክ እንደሚሸጥ ከብት አገላብጦ ካየን በኋላ ወደ ሰራዊቱ ወደ ጓደኞቹ ተመለሰ። ሌላው ጠመንጃውን እያቀባበለ ባለንበት እንድንቆም አዘዘን። የታባቱ ደሞ ፈረንጅ ጣሊያን የታባቱ እያለ መቀበጣጠር ጀመረ። በዚህ መሃል አንድ ጥይት ተተኮሰ። ወታደሮቹ አንዱ መሳሪያው ባልቆበት ይሁን አውቆ ተኩሶብን እንደሆነ አላውቅም፣ ብቻ ጥይቱ ማንኛችንንም ሳይመታ አልፎ ሄደ። አሁን ሁኔታዎች ለኛ አደገኛ እየሆኑ ነው። ልክ እንደገመትኩት እነዚህ አዲስ ወታደሮች ሶስት ፈረንጆች አብረዋቸው እንደሚጓዙ አያውቁም። እናም ጣሊያኖች መስለናቸዋል። የድል ነገር ሆኖ አንድ ጢማም ሽማግሌ ሹም በፈረስ ሆነው ደረሱልን። የካሳ ፈረንጆች ናቸው፣ ተው ተው፣ የካሳ ፈረንጆች ናቸው እያሉ ያንን አዲሱን ጦር አረጋግተው ነፍሳችንን አድነው ሳቸውን ተከትለን እንድንጓዝ አደረጉ። የደጃዝማች አበራን ጦር እስክንደርስበት ሽማግሌውን ሹም ተከትለን ተጓዝ እስከ ጠዋት። ጠዋት ደብረ አይላ በስተምዕራብ ያምባላጌ ወገብ ላይ ደረስ። ታስካሳ በስተሰሜን በኩል ያሉትን የተፈጥሮ ዋሻዎች ሁሉ ይዘው ሰፍረዋል። አሁን ባለንበት ቀበሌ ብዙ የተፈጥሮ ዋሻዎች ባለመኖራቸው የደጃዝማች አበራ ጦር ምንም ዋሻ በሌለው ጫካ ውስጥ ምንም ድንኳን ሳይጥሉ በጋርዮች ሥርዓተ ማህበር ጊዜ እንደሚኖሩ ሰዎች ሁሉ ዝም ብለው ጫካ ውስጥ ገብተው ሰፍረዋል። የጣሊያን አውሮፕላኖች በተደጋጋሚ እየዞሩ የኢትዮጵያን ሰራዊት ቢፈልጉም የኛን የጦር ሰፈር ማግኘት አቅቷቸው እንዲሁ ሲዞሩ ውለው ወደ መቀሌ ተመለሱ። ምሽት ላይ የጦር ሰፈራችን በሰዎች ግርግር ተበጠበጠ። ቢቸግረኝ ከተኛውበት ተነስቼ በሰፈር ያገኘኋቸውን አንድ ሽማግሌ ባላምባራስ ምን ተፈጠረ ስል ጠየኳቸው። ጣሊያኖች እንጣሎን ያዟት እያሉ ጎራዴያቸውን ከወዲያ ወዲህ ያወናጭፋሉ። ተናደዋል፣ በጣም ተበሳጭተዋል። ወዲያው ባላምባራስ ወታደሮቻቸውን ሰብስበው በጨለማ ወደ ራስ ካሳ የጦር ሰፈር ገሰገሱ። ትንሿ የእንጣሎ ከተማ ከአምባራዶን በደቡብ ምስራቅ በኩል የምትገኝ ስትሆን አሁን እኛ ከሰፈርንበት የጦር ሰፈር 5 ኪሎ ሜትር በማይሞላ ርቀት ላይ ነች። ጠዋት በማለዳ ወደ እንጣሎ ገስግሶ ሄዶ የነበረው ሰራዊት ወደ ጦር ሰፈር መመለስ ጀመረ። ማታ ጣሊያኖች እንጣሎን ያዟት የሚለው ወሬ ውሸት ሆኖ ተገኘ። ወይም ይህን ወሬ ያመጣው ሰው ጣሊያኖች አፍጎላን ለመያዝ ሲገሰግሱ ያየ መሆን አለበት። ገና ከመንጋቱ በፊት ጣሊያን አብራሪዎች አይን እጅግ በሚደንቅ ሁኔታ ተሰወርን። 14 ቀን በፊት ራስ ካሳ እያንዳንዱ ወታደር ከመንጋቱ በፊት ድንኳኑን ነቅሎ ወደ ጥሻውና ተራራው እንዲገባ ጥብቅ ትዕዛዝ ሰጥተው ስለነበር የራስ ወታደሮች ማለትም በድንኳን ውስጥ የሚተኙት ከመንጋቱ በፊት ድንኳኖቻቸውን ነቃቅለው ከደበቁ በኋላ ወደ ተገኘው ዋሻ ይገባሉ፣ አሊያም በየጥሻው ውስጥ ተበታትነው በመደበቅ ቀኑን ያሳልፋሉ። ለዚህም ነበር የራስን ጦር የጣሊያን አፍራሪዎች ማግኘት ያልቻሉት። የጣሊያን ጠቅላይ ጦር አዛዥ ጦራችን እንዲህ በየቀኑ ወደ ሰሜን ተራሮች ወደ ተምቤን እየገሰገሰ መሆኑን ፈጽሞ አልገመተም። ከተምቤን ሆኖ መቀሌ ያለውን የጠላት ጦር ድባቅ ለመምታት መዘጋጀቱ ፈጽሞ አልመጣላቸውም፣ አልተገለጠላቸውም። አብዛኛው ተራው ወታደርና ብዙዎች ሹማምንት ሳይቀሩ ለምን ገና ከመንጋቱ በፊት ድንኳኖቻቸውን ነቅለው በዋሻዎችና በጫካዎች ውስጥ ገብተው መደበቅ እንዳለባቸው አልገባቸውም። አብዛኞቹ የመሰላቸው የጣሊያን አውሮፕላኖች በሚጥሉት ቦምብ ድንኳኖቻቸውን እንዳይቦጫጨቁባቸው ታስቦ የተሰጠ ትዕዛዝ አድርገው ነው የቆጠሩት። ለዚህም ማስረጃ የሚሆን አንድ አጋጣሚ ገጥሞኝ ነበር። ራስ ካሳ ልክ ሊነጋጋ ግድም ከድንኳን ወጥተው ከተወሰኑ ወታደሮቻቸው ጋር ወደ አንድ ዋሻ ይሄዳሉ። በጦር ሜዳ የቀሩ ወታደሮቻቸው የራስ ካሳን ድንኳኖች የግብሩን ድንኳን ሳይቀር ይነቅሉና በጫካ ውስጥ ይደብቃሉ። ጦራችን በሰፈረበት የጦር ሰፈር ሁሉ ሁሌም የማጠፋው የራስ ካሳ የድንኳን ቤተክርስቲያን ግን እንደቆመች ነው። ድርጊታቸው ቢገርመኝ የወታደሮቹን አለቃ ጠርቼ ለምን የድንኳኗን ቤተክርስቲያን ነቅለው እንዲደብቁ ወታደሮቹን እንደማያዝ ጠየቅኩት። የድንኳኗን ቤተክርስቲያን በመገረም ጠይቀኝና በመቀጠል ይሄ የኛ ጉዳይ አይደለም ጌታው፣ ቤተክርስቲያኗ የእግዚአብሔር ንብረት ናት። እግዚአብሔር የራሱን ንብረት ይጠብቃል እና እግዚአብሔር የራሱን ንብረት መጠበቅ ካልቻለ እኛ ተራሟቾች ምን ማድረግ ይቻለናል አለኝ። ብቻ ለረጅም ጊዜ እስኪገባው ድረስ ካስረዳሁት በኋላ ያችን የድንኳን ቤተክርስቲያን ነቅለው እንዲደብቁ ለወታደሮቹ ትዕዛዝ ሰጠ። እያንዳንዱ የኢትዮጵያ ጦር እርስ በርሱ የሚገናኝበት ሬዲዮ አልነበረውም። ራስ ካሳ ብቻ ናቸው አንት ሬዲዮ ያለቻቸው። በዚህ ሬዲዮ ራስ አዲስ አበባና ደሴ ካለው የንጉሥ ነገሥቱ ጦር ጋር ይገናኛሉ። ይህም የራስ ግንኙነት የሚካሄደው ቤንዚን እስካለን ድረስ በመሆኑ ሰሞኑን ሬዲዮኗ ዝም ብላለች። የነበረንን 6 ቆርቆሮ ቤንዚን ተጠቅመን ጨርሰናል። ራስ ካሳ ደግሞ ባስቸኳይ ወደ ደሴ ለንጉሠ ነገሥቱ መልእክት መላክ ይፈልጋሉ። እንዲህ መላው ጠፍቶን እያለ ባጋጣሚ ራስዩም መጡና ችግሩን ጠየቁን። ሁሌም መላያቱምና ያለውን የቤንዚን ችግር ስንነግራቸው ረዳታቸውን ጠርተው ጣሊያኖች መቀሌ ቤንዚን እንዳላቸው ጠየቁት። እንዴት አራስ ብሎ መለሰላቸው ረዳታቸው ልጅ ተርዳ። ልጅ ተርዳ እስከ ቅርብ ጊዜ ድረስ አስመራ ቆንስል ሆኖ ሲሰራ ቆይቶ ጦርነቱ ሲጀመር አካባቢ መቀሌ ተመልሶ የራስዩም አማካሪ ሆነ። ራስዩም ቤንዚን ጣሊያኖች መቀሌ እንዳላቸው ሲያውቁ ፊታቸው በደስታ እየበራ ሳቅ ብለው 2 የመቀሌ ልጆችን አስጠርተው ቤንዚን ይዘው እንዲመለሱ አዘው ላኳቸው። 2 ወታደሮች መቀሌ ተወልደው ያደጉ የመቀሌ አራዶች ስለነበሩ የጣሊያንን ዘቦች በቀላሉ ሸዋውደው መቀሌ መግባት እንደሚችሉ ብዙ ጓደኞቻቸው እያሞጋገሱ እኛንም አጽናኑን። በሁለተኛው ቀን አንዱ የመቀሌ ልጅ አንድ ጀሪካን ቤንዚን ይዞ ሲመለስ፣ ሁለተኛውን ልጅ ጓደኛውን ግን ጣሊያኖች ይዘውት በጥይት ደብድበው እንደገደሉት አረዳን። አሁን መልእክት መላክ እንችላለን። ከራስ ምሩ ጋር ማለትም በሰሜን ምዕራብ በኩል በአድዋና አክሱም መካከል የጣሊያንን ጦር ከሚወጋው ከ3ኛው የኢትዮጵያ ሰራዊት ዋና አዛዥ ጋር ራስ ካሳ የሚገናኙት በጣም ኋላ ቀር በሆነው በጥንቱ የፖስታ መልእክተኛ በኩል ነበር። በኢትዮጵያ የዘመናት ታሪክ ፖስተኛ እንደ ቅዱስ የሚቆጠርና እንጨት ባልዳ ላይ ሰክቶ በጉዞ ላይ ከፍ አድርጎ የሚይዛትን መልእክት ከያዘ በጠላት መሬት ላይ ቢሄድ እንኳን ፖስተኛውን የሚነካው ሰው አልነበረም። አሁን እንዲህ ዘመን ተለውጦ ከኛ የጦር ሰፈር በሩጫ 4 ቀን በኋላ ከራስ ምሩ ዘንድ የሚደርሰውን መልእክተኛ ሯጭ የትግራይ ሽፍቶች እየገደሉ መልእክቷን በይሁዳ ሽልንጎች ለጣሊያኖች መሸጥ ጀምረዋል። ሌሎችም የኢትዮጵያ ክፍሎች አስተማማኝ አይደሉም። ጣሊያኖች በሚያጎርሷቸው ጉርሻ ልባቸው ያበጠ ሽፍቶች ለወታደሮቻችን የሚመጣውን ማንኛውንም ነገር መንገድ ላይ እየጠበቁ ይዘርፋሉ። እኛም ለግል ጉዳይ የምንጠቀምባቸውን ቁሳቁሶች ከጨረስ ቆይተናል። እነዚህን ቁሳቁሶች ከአዲስ አበባ ለእኛ ለማስላክ ራስ ካሳ አሁን ከአቅማቸው በላይ አስቸጋሪ ነው። እንዳንጨነቅና እንዳንቸገር የምንፈልገውን ነገር ሁሉ በገዛ ፍላጎታቸው ራስዩም መንገሻ ያሟሉልናል። እርሳስ፣ ወረቀት፣ ሲጃራና ሌሎች ነገሮች። ለራስዩም የመቀሌ ልጆችን ጠርተው ማዘዝ ብቻ ይበቃል። እንዴትና ከየት ነው የሚያመጡት? ከጣሊያን የጦር ሰፈር ከመቀሌ። በዚህ መልኩ ሳያውቁት የጣሊያን የጦር ሰፈሮች የኢትዮጵያ ሰራዊት ቀላቢዎች ሆነው ነበር።
ከራስ ካሳ ጀርባ ቆሞ የነበረ የራስ ካሳ የክብር ዘብ አለቃው ቀኛዝማች አበበ ከራስ ካሳ ምንም አይነት ትዕዛዝ ሳይጠብቅ ከዋሻው ቤተክርስቲያን በመውጣቱ እነዚያ አስደንጋጭ ጥሩምባዎች ጩኸታቸውን ለቀቁት። የጥሩምባዎችን የማስጠንቀቂያ ጩኸት የገደል ማሚቴዎች እየተቀበሉ ሲያስተጋቡት በጣም ርቆ ለሰፈረውም የኢትዮጵያ ሰራዊት ሁሉ ይሰማ ነበር። የቦታው ተቀምጠው እስካሁን ፀሐይ ይሞቁ የነበሩ ወታደሮች በፍጥነት መሳሪያቸውን ከየጣሉበት ስርቻ እያወጡ ማቀባበል ጀመሩ። በተወሰኑ ደቂቃዎች ልዩነት ከቤተክርስቲያኑ ፊት ለፊት ያለውን ትንሽ ዳገታማ ሜዳ በብዙ ሺህ የሚቆጠሩ የሚሸልሉ የሚፎክሩና በወኔ የሚንቀጠቀጡ ወታደሮች አጥለቀለቁት። ጦር መጣ እያለ አንዱ ካንዱ እየተቀባበለ ያስተጋባል። የሚፈክሩት ወታደሮች በዛሬው ውሏቸው ስንት የጣሊያን ወታደር አንገት እንደሚቀነጥሱ ጮክ ብለው እየፈከሩና እየሸለሉ እየጮሁ ቁልቁል ወደ ጦር ሜዳ ተንደረደሩ። አንድ ከታች ከጦር ሰፈር የመጣ መልእክተኛ እንደተናገረው ጣሊያኖች ገፍተው ወደ ደብራምባ ተቃርበዋል። በደብራምባ ያለው ያበራ ጦር ብቻ ነው። በጦር ሜዳ መነጽሬ እንደቆምኩ እስከ ወራዩ ድረስ ያለውን የጦር ሜዳ መቃኘት ጀመርኩ። በትክክል ባለነጩን ሸማ ኢትዮጵያ ወታደር ከፋሽስቱ ወታደር ለይቼ ማየት ይቻለኛል። ወታደሮቻችን በድፍረትና በታላቅ ወኔ ወደፊት ይገፋሉ ይሮጣሉ። የመጀመሪያው ረድፍ ገና ሳይተኩስ ይረግፋል። በመድፍና በመትረየሶች እየታገዙ ጣሊያኖች የኢትዮጵያውን ሰራዊት ከርቀት እየመቱት እነሱም ወደፊት ይገፋሉ። ይህም አልበቃ ብሎ እነዛ አውሮፕላኖች ከመቼውም ጊዜ በላይ በጣም ዝቅ ብለው ምናልባትም የአውሮፕላኖቻቸው ጎማ የኢትዮጵያን ወታደሮች አናት እስኪነካ ድረስ ዝቅ በማለት በመትረየሶቻቸው የኛን ጦር ያረግፉታል። ነጩ ጎርፍ የወደቀውን የጦር ሜዳ ጓዱን እየዘለለ ወደፊት ይነጉዳል። አንድ ሲወድቅ ሌሎች 10ዎች እየተተኩ 10ዎች ሲወድቁ ሌሎች 50ዎች እየተተኩ የጣሊያንን ጦር እንደደራሽ ውሃ አጥለቀለቁት። የኢትዮጵያ ሰራዊት ከጎኑና ከፊቱ የሚወድቀውን የጦር ሜዳ ወንድሙን እየዘለለ ሲጓዝ ከላይ ከተራራው ጫፍ ሌሎች በሺ የሚቆጠሩ ተዋጊዎች ድንጋዩን እየዘለሉ እየፎከሩና እየሸለሉ ወርደው ተቀላቀሉ። የማያልቅ የሰራዊት ጎርፍ። ራስካሳ ተዋጊ ወታደሮቻቸውን ሲያዩ ፊታቸው በደስታ ፈካ። ራስካሳ ወደኔ ዞር ብለው አየህ ጌታው ኢትዮጵያዊ እንዴ ነው የሚዋጋው አሉኝ። እና ከተለው እያንዳንዱ ኢትዮጵያዊ ሲወለድ ጀምሮ ጀግና ተዋጊ ነው። አንዴ ውጊያ ውስጥ ከገባ በዚህ ምድር ላይ ምንም የሚያቆመው ኃይል የለም አሉኝ። የኢትዮጵያ ወታደር እታች በጦሩ ሜዳ በጦሩ የጠላቱን ደረት እየሰነጠቀ በጎራዴው አንገት ሲቀላ እያሳዩኝ፣ የተወሰኑ ወታደሮች በቡድን በቡድን እየሆኑ ከጽኚ ወንዝ ዳርቻ የቆሰሉ የጦር ሜዳ ወንድሞቻቸውን በእንጨት ቃሬዛ እየተሸከሙ ሽቅብ ወደ ጦር ሰፈራችን ይወጣሉ። እነዚሁ በቃሬዛ ቁስለኛ ተሸክመው ወደ ጦር ሰፈራችን በመቃረብ ላይ ያሉ ወታደሮች ከርቀት ጣሊያኖች ሸሹ እያሉ በታላቅ ደስታ ወደኛ ይጮሃሉ። ይህን አስደሳች ዜና አንዱ ካንዱ አፍ እየተቀበለ ሲያስተጋባ በጣም ርቀው የሰፈሩት ሴቶች ከልጆቻቸው ጋር ሆነው ባሎቻቸውን ከጦር ሜዳ እስኪመለሱ ድረስ እንጀራ እየጋገሩ ወጥ እየሰሩ በታላቅ ትዕግስት የሚጠብቁት እናቶች ሳይቀር ሰምተው እልልታቸውን አቀለጡት። ከሰዓት በኋላ ላይ የደጃዝማች ኃይሉ ከበደ መልእክተኛ ከራስ ካሳ ፊት ቀርቦ መልፋ ላይ ከሶስተኛው የጣሊያን ክፍለ ጦር ጋር የሞት ሽረት ትግል የሚያካሂደው የደጃዝማች ኃይሉ ከበደ የደጃዝማች ወርቅነህና የበጅሮን ለጥ ይበሉ ጦር ለድል ቢቀረብም ጣሊያኖች በአዲስ ዙሃባና ባባሪ ያላቸው ጦር አስከትለው እየመጡባቸው ስለሆነ ሳይከበቡ በፊት ራስ ካሳ ጦር እንዲልኩላቸው እርዳታ እንደሚጠይቁ አስረዳ። ወደ ደብራምባ ገፍቶ የመጣውን የጠላት ጦር የአባትና ልጆቹ ጦር የካሳና የልጆቻቸው ወንዶሰንና በራ ወታደሮች በትንትናቸውን አውጥተው ስላባረሯቸው ራስ ካሳ ከጦራቸው ቀንሰው በደጃዝማች ወንዶሰን መሪነት ለሁለቱ ደጃዝማቾች ተጨማሪ ኃይል ላኩላቸው። የማርሻል ባዶሪዮ የውጊያ ስልት ማለት የራስ ካሳን ጦር ቆስቁሶ ከመሸገበት አስወጥቶ ወገቡን ሰርፕሮ ለመበታተንና ዋናው ጦር የአባሪን ገደል በቀላሉ እንዲያልፍለት ያቀደው ሳይሳካለት መቅረት ብቻ ሳይሆን ጦሩ እጅግ በጣም ከፍተኛ የሚባል ጉዳት ደረሰበት። አሁን ጦራችን በሶስት የጦር ሜዳዎች ተከፋፍሎ ስለሚዋጋ የጦር ሰፈራችን አብያዲ ወታደር አልባ ሆናለች። ይሁን እንጂ የጣሊያን አውሮፕላኖች እንዲህ ባዶ የሆነችውንና በአብዛኛው ሴቶችና ሕፃናት የመሸጉባትን አዲያቢን ፍጹም አረመኔያዊነት በተሞላበት መልኩ በቦምብ ደበደቧት። نزی قرقر قراوچ عبدالدین ایزورو بترالکنن بتنانش بمبوچ دب دبو ایدالو و بمبو فنداتا یتن سوابارا گنا با یرلی تبتاتنو سایتفا دکمو لیلوچ متونا ایدب دباتال بزی ملکو سدست اورف پلانوش متو عبدالدین دب دبو سی ملسو لیلوچ سبت اورف پلانوش متو سی دب دبولو سی هدو لیلوچ یمتو یدب دبو بزیو آرمانی تکبارا چو اسک جمبر مگبی ادرس አጣሉበት በደጃዝማች ወንድረሰን የሚመራው የራስ ካሳ ጦር መልፋ ከመሸ በኋላ ሲደርስ የደጃዝማች ኃይሉ ከበደና የደጃዝማች ወርቅነ ጦር በጣዳኖች ዘመናዊ ጦር በብረት አጥር ተከቦ ይደበደብ ነበር። የነዚህ ሁለት ደጃዝማቾች ጦር በጣዳኖች የብረት አጥር ተከቦ ማምለጫ በሌለው ወጥመድ ውስጥ ገብቶ እየተደበደበ እጅ ሳይሰጥ ወጥሮ ሲከላከል አመሸ። በዚህም የመከላከል ውጊያ ደጃዝማች ወርቀነ ክፉኛ ቆሰለ። በሁለተኛው ቀን የጣሊያን ጦር እንደገና ኃይሉን አሰባስቦ ከወራዩ ተነስቶ ለሁለተኛ ጊዜ ወደ ደብራምባ በመዝለቅ ጥቃት ሰነዘረ። ዛሬም በጽኚ ወንዝ ዳርቻ ወንድ ለወንድ እጅ በእጅ ቀለጥ ያለ ውጊያ አደረጉ። ኢትዮጵያውያን ጀግኖች በታላቅ ጀግንነት የጣሊያን መትረየሶች ሳግዳቸው ጦራቸውን እየሰበቁ ወራዳቸውን እየመዘዙ እየፎከሩና እየሸለሉ በታላቅ የጀግንነት ወኔ እየጮሁና እያጓሩ ዘለው ከጣሊያኖች መካከል በመግባት የፋሽስቱን ጦር ወታደሮች በጦራቸው እየሰነጠቁ በጎረዳቸው አንገቱን እየቀሉ መድረሻ አሳጡት። ፈፈድ እንዳለ ኢትዮጵያን ጀግኖች የጣሊያኑን ጦር ከደብራም ባገደል ስር አስጠግተው በመክበብ ማምለጫ አሳጥተው ተዘጠዙት። እንዲህ መግቢያቶ በእያንዳንዱ ደቂቃ ሞቱን እየጠበቀ ተስፋ ቆርጦ የቀዘነውን የፋሽስት ጦር ከታች ከወራዩ 3 ታንኮች መትረየሶቻቸውን ከርቀት እያንጣጡ ይረዱት ወደፊት ገሰገሱ። እነዚህ 3 ታንኮች የኢትዮጵያውያን አሮጌ ጠመንጃዎችና ጥይት ሳይበሳቸው ፊታቸው ያለውን ሁሉ ያጨሉ የሚሄዱ ብረቶች የሚያግዳቸው ጠፍቶ ወደፊት ገሰገሱ። ድል በጃቸው ገብቶ የነበሩት ብቸኞቹ የኢትዮጵያ ጀግኖች ከነዚህ ታንኮች በሚተኮሱ የመትረየስ ጥይቶች መውደቅ ጀመሩ። በዚህ ቅጽበት እድል ፊቷን አዙራ ድል ለጣሊያኖች የገባች መሰለች። እንዲህ አንጎል በሚያደርግ ጦርነት ኢትዮጵያውያን ባሮጌ ጠመንጃቸው በጦርና በጎራዳቸው ባንዶገን ፋሽስቶቹ ደግሞ የዘመኑን ዘመናዊ የጦር መሳሪያ ታጥቀው ይሄ ማነሰ ተብሎ በታንክ በመታገዝ በሚተዛዘዙበት ወቅት የሚረክፉትን የኛን የጦር አባሎች ሳይ ድል በጃቸው ገብቶ የነበሩት ጀግና ኢትዮጵያውያን ሶስቱ ታንኮች ኃይል የሚረቱ መሰለ። እንዲህ ደለ ጣሊያኖች የሆነ በመሰለበት ሰዓት አንድ ሽማግሌሹም ፊቱን አዙሮ ወደ ታንኮቹ ሲሮጥ አየው። ሽማግሌውን ሹም ያዩ በርካታ ኢትዮጵያውያን ጀግኖች ተከተሉት። ሽማግሌው ሹም መጀመሪያ ላይ 100 የሚሆኑ ሲከተሉት መቶዎቹን በሺ የሚቆጠሩ ይከተሉ ጀመር። እንዲህ ወደ ታንኮቹ የሚሮጣውን የመጀመሪያ ረድፍ ጀግኖች የጣሊያን ታንኮች ከሩቅ ወደ መሬት ያስተኛቸው ጀመር። ጣሊያን ታንኮች ጥይት ተመቶ በወደቀ አንድ ወታደር 10 ሌላ ጀግኖች እየተተኩ የወደቀ ጦር ሜዳውን ድማቸውን እየዘለሉ ወደፊት ገሰገሱ። የጣሊያን ታንኮች ያለማቋረጥ በግድያ ተግባራቸው ቢቀጥሉም በታንኮቹ ዙሪያ የወደቁ ኢትዮጵያውያን ጀግኖች ሬሳ ቢከመርም ይሄ ጀግኖቹን ወደ ኋላ ሳያደርግ ጀግኖች አሁንም የወደቁ የጦር ሜዳ ጓዶቻቸውን እየዘለሉ ወደፊት ገፉ። አሁን አንዳንዶቹ በጣም ወደ ታንኮቹ ተጠግተው ቀዳዳ እየፈደጉ አነጣጥረው ለመተኮስ ሲሞክሩ ብረት ለበሶቹ ታንኮች በጀግኖቹ ላይ ያለምንም ርህራሄ እየወጡባቸው ወደፊት ገሰገሱ። የተንቤን ሙቀት ታንከኞቹን የላይኛውን መግቢያ በር እንዲከፍቱ አስገደዳቸው። ይሄንንም ሰፊ ቀዳዳ ያዩት ጀግኖች ጦራቸውን ሰብቀው በመሄድ ላይ ባለው ታሪክ ላይ እየዋጠጡ ወጥተው ወደ ውስጥ ወደ ታንኩ ጓዳ መወርወር ጀመሩ። ከጥቂት ደቂቃዎች በኋላ የመጀመሪያው ታንክ ድምጹን አጥፍቶ ቆመ። መትረየሶቹም ጸጥ ረጫሉ። የመጀመሪያውን ታንክ እጣፈንታ ያዩት ሁለቱ ታንኮች ፊታቸውን አዙረው ወደ ጦር ሰፈራቸው ወደ ወረዩ መፈርጠጥ ጀመሩ። በሽሽት ላይ ካሉት ሁለቱ ታንኮች አንዱ የተንቤን አሽዋማ መሬት ከዳውና በተንቤን አሽዋ ታስሮ ሲያጓራ፣ አሁንም በርካታ ነጭ ሸማ ለባሽ ጀግኖች ከታንኳናስ ላይ ወጥተው ጦራቸውን ሰብቀው ሲወረውሩ ታንኩ እየየውን አቆሞ ጸጥ አለ። ሶስተኛው ታንክ ሮጦ አመለጠ። ኢትዮጵያውያን ጀግኖች አንድ ሰዓት ባልሞላ ጊዜ ውስጥ በባዶ እጅ በጦርና በጎራዴ ሁለት በዘመኑ አሉ የተባሉ ታንኮችን ማረኩ። ምንም እንኳን ለሁለቱ ታንኮች ከ200 በላይ ውድ የኢትዮጵያ ጀግና ልጆች ህይወት ቢሰዋም ታንኮቹን በጃቸው አስከቡ። በዚህ መሃል ባገኘው መንገድ ሁሉ እግሬ አውጪኝ የሚሸሸውን የጣሊያን ወታደር ኢትዮጵያውያን ጀግኖች ይያባረሩ በገባበት ጉድጓድ እየገቡ አንገቱን ይቀሉት ጀመር። እንዲህ የጣሊያኑ ፋሽስት ጥቁር ሸሚዝ ለባሽ ጦር እየሸሸ በጥሩ ሁኔታ ወደ ተገነባው የጦር ምሽጉ ወረዩ እየገባ ሲሸሸግ፣ ኢትዮጵያውያን ጀግኖች የወረዩን ምሽግ ሰብረው በመግባት ጦራቸውን እየተበቁ ወራዳቸውን እያወናጨፉ መሃሉ ሲገቡ ምሽጉ የነበረው የጣሊያን ጦር የደገነው መትረየስ ፋይዳም ስላልነበረው መትረየሱን ጥሎ በጠመንጃው አፈሙዝ ላይ በሰካው ሳንጃና ከሽጉጦቹ በሚተኩሳቸው ጥይቶች መከላከል ጀመረ። በእጅ ለእጅ ውጊያ ወደር የማይገኝላቸው ጀግኖቹ የኢትዮጵያ ልጆች የጣሊያንን ሰራዊት መድረሻ አሳጡት። የወረዩ ውጊያ በኢትዮጵያውያን ድል አድራጊነት እንደተፈጸመ ከብዙ ሺህ የጣሊያን ሰራዊት ውስጥ ወደ 300 የሚሆኑ ብቻ ቀርተው እነሱም ለሚቀጥሉት ሁለት ቀናት ሲከላከሉ ቆይተው በመጨረሻም በሺዎች የሚቆጠሩት ጓዶቻቸው እጣ ደረሳቸው። ይህ በእንዲህ እንዳለ ደጃዝማች ኃይሉ ከበደን ደጃዝማች ወርቅነህንና በጅሮንድ ለጥይባሉን ሊረዳ ወደ መልፋ የወረደው ደጃዝማች ወንድረሰን የጣሊያኖችን የብረት አጥር ሰብሮ በመግባት የደጃዝማች ኃይሉ ከበደንና ደጃዝማች ወርቅነህን ጦር እየረዳ ከአዲስ አበባ የመጣውን የጣሊያን ጦር እንዳልነበር አድርጎ አደቀቀው። በድል የተረፈው የጣሊያን ጦር ከአባሪ ሰርጥ ስር ከሚሸሸው ጦር ጋር ተቀላቀለ። ከነዚህ ድሎች በኋላ ኢትዮጵያውያንን የሚያግዳቸው ኃይል ጠፍቶ በሶስተኛው የጣሊያን ክፍለ ጦር ላይ ዘመቱበት። ምንም እንኳን በሁለቱም ወገን የተሰለፈው የወታደር ቁጥር ተመጣጣኝ ቢሆንም ጣሊያኖች ከታጠቁት ዘመናዊ መሳሪያ ጋር በባዶ እግሩ እየሮጠ አሮጌ ጠመንጃ ጋሻና ጦር ከታጠቀው የኢትዮጵያ ጦር ጋር ማወዳደር ግን ፈጽሞ አይቻልም። ውጊያው እስከ ምሽቱ ድረስ ቆየ። አንዳንድ የውጊያ አውድማዎች ባለቤቶቻቸውን ከአስር ጊዜ በላይ ለዋውጠዋል። ኢትዮጵያውያን መሃኖ የምትባለውን የጦርነት አውድማ መንደር 6 ጊዜ በእጃቸው አስገብተው 6 ጊዜ ተነጥቀዋል። በዚህ ጦርነት ከሁለቱም ወገን በሺዎች የሚቆጠሩ ወታደሮች ወድቀዋል። በመጨረሻ ኢትዮጵያውያን ጀግኖች የመሃኖን የጦር አውድማ መንደር ለ7ኛ ጊዜ ተቆጣጥረው እጃቸው በማስገባት ይቀራውንና በመሸሽ ላይ ያለውን የጣሊያን ጦር ጀግኖቹ እያሳደዱ ለወሬ ነጋሪ ሳይቀር ድራሹን አጠፉት። ማርሻል ባዶሊዮ በእንዲህ አይነት ሁኔታ የመጀመሪያውን የሽንፈት ካባ ተከናነበ። ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።